Laudetur Jesus Christus. It barek Jesus Christus. Ye, I Vatican Radio now. ዝግጅታችን አሁን ይጀምራል።
ቅዱስ አባታችን ፍራንቸስኮ በትላንትና ዕለት ማለትም በህዳር 13 2009 በቅድስት ማርታ የጸሎት ቤት ባሳረጉት መስዋዕት ቅዳሴ ወቅት ባሰሙት ስብከት በጌታ የምናምን ሰዎች ከሆነን ሞትን መፍራት የለብንም ካሉ በኋላ ነገር ግን በፍጹም እንደማንሞት በመቅደርና ህይወታችን ተሸጋጋሪ እንዳልሆነች በሚያስተምር ጥራዝ ነጠቅ አስተምሮ ላይ ከመመርኮዝ መቆጠብ ይገባናል ማለታቸው ተገለጸ። በእለቱ ከዮሐንስ ራእይ በተወሰደው መንባብ ላይ ተመርኩዘው ቅዱስነታቸው ያደረጉት ስብከት ትኩረቱን አድርጎ የነበረው ሁላችንም በመጨረሻው የፍርድ ቀን ከኢየሱስ ጋር ፊት ለፊት እንደምንገናኝ በሚያወሳው ጭብጥ ሐሳብ ላይ ተመርኩዘው የነበረ ሲሆን በስብከታቸውም ስለመጨረሻው ቀን ህይወታችን እንድናስብ ጌታ ይጠራናል ካሉ በኋላ ምክንያቱም ሁላችን ሟቾች በመሆናችን የተነሳ ነው ብለዋል። ብዙን ጊዜ ስለነዚህ ነገሮች ማንሳት አንፈልግም በማለት ስብከታቸውን የቀጠሉት ቅዱስነታቸው ምክንያቱም ሁላችንም የሚያጋጥመን ዑነታ በመሆኑ ምክንያት ነው ካሉ በኋላ ብዙን ጊዜ ሙታንን በመናስተውስበት ወቅት ሁሉ ጥለውት ያለፉትን መልካም ነገሮች እናስባለን። የዚህ አይነቱ መልካም ነገር ነው በመጨረሻ የፍርድ ቀናችን ነጻ ሊያወጣን የሚችለው ብለዋል። በኢየሱስ ፊት ለፍርድ የምንቀርብበት ቀን ምን ይመስላል የሚለውን በሚገባ ካሁኑ ማሰብ ያስፈልጋል በማለት ስብከታቸውን የቀጠሉት ቅዱስነታቸው ሰጥቶኝ ስለነበረው መክሊት ቢጠይቀኝና እንዴት እንደ ተጠቀምኩበት ቢጠይቀኝ እርሱ የዘራው ዘር በልቤ በወደቀ ጊዜ ልቤ ምን ይመስል ነበር ብሎ ቢጠይቀኝ መንገድ ላይ እንደወደቀው ዘር ነው ወይስ እሾህ ስር እንደወደቀው ዘር ነው ቢለኝ ስለ እግዚአብሔር መንግሥት ቢጠይቀኝ የርሱን ቃል እንዴት ነው የተቀበልኩኝ በተከፈተ ልብ ነው ለሁሉም መልካምነት እንዲያስብ አድርገዋለሁ የሚሉትን ጥያቄዎች ቅዱስነታቸው በስብከታቸው ወቅት አንስተዋል። ሁላችንም ብንሆን አንድ ቀን በኢየሱስ የፍርድ ወንበር ፊት መቆማችን አይቀሬ መሆኑን በማሳሰብ ስብከታቸውን የቀጠሉት ቅዱስነታቸው ለሐሳባቸው ማጠናከሪያ ይሆን ዘንድ ክርስቲያኖች መታለል የለባቸውም የሚለውን የወንጌል ቃል ጠቅሰው ባይተዋርና ልዩ በሆነ ሐሳቦች ላይ ተመስርተን በሚለው ጥራዝ ነጠቅ አስተሳሰብ ላይ በመመርኮዝ እንደማንሞት በመቁጠር መኖር እንደሌለብንና ከነዚህ አታላይ ከሆኑ ሐሳቦች መቆጠብ አለብን ብለዋል። ጌታ በሚመጣበት ወቅት አሉ ቅዱስነታቸው በማከለም እንዴት ነው የሚያገኘን በብዙሃን ማዕከል ሆነን ነው የሚያገኘን ወይስ በብቸኝነት ህይወት ውስጥ ነው የሚሉትን ጥያቄዎች ለታዳሚዎች ሰንዝረዋል። አስተውሳለው ልጆች ይያለን በትምህርተ ክርስቶስ አራት ነገሮችን ተመረናል። እነዚህም ሞት፣ ፍርድ፣ ገሃነም ወይም ገነት የሚሉ ቃላት ናቸው በማለት ስብከታቸውን የቀጠሉት ቅዱስነታቸው ከፍርድ በኋላ የሚከተለው እድል ሊገጥመኝ ይችላል ነገር ግን አባት ሆይ ያስፈሪ ነገር አይደለም ምክንያቱም የእውነት የሆነ ነገር ነው። ነገር ግን ልብህን ካልተንከባከብከ በስተቀር ይህ ነገር ይገጥማል። ነገር ግን እግዚአብሔር ካንተ ጋር ነው። በአንጻሩ ግን ከእግዚአብሔር ተለይተ ከኖርክ ግን ችግር ሊገጥም ይችላል። በዚህ አይነት ብቸኝነት መንገድ በመሄድ ከጌታ ዘላለማዊነት የራቀ ህይወት አደጋ አለው። ይህ አሰቃቂ ጉዳይ ነው ብለዋል ቅዱስነታቸው። ቅዱስነታቸው በስብከታቸው ማጠቃለያ ላይ ለታዳሚዎች እንደገለጹት ስለመጨረሻ የፍርድ ቀናቸው እንዲያስቡና እንዴት እንደሚጋፈጡት እንጂ እንዴት እንደሚፈሩት ማሰብ እንደሌለባቸው አሳስበው፣ ምክንያቱም በዕለቱ ከተነበበው ምንባብ ላይ በድጋሚ በመጥቀስ ጌታ እስከ ሕይወታችን ፍጻሜ ድረስ በታማኝነት ኑሩ እኔም ደግሞ የሕይወት አክሊልን እሰጣችኋለሁ ያለውን አጽናኝ ቃል በማሰብ መኖር ይገባናል ብለዋል። ለጌታ ታማኝ ሆኖ መኖር አያሳፍረንም። እያንዳንዳችን ለጌታ ታማኝ በምንሆንበት ወቅት ሁሉ፣ ሞት በሚመጣበት ወቅት ልክ እንደ አዚዘው ቅዱስ ፍራንቼስኮ እህቴ ሞት ሆይ ነይ ማለት እንጂ መፍራት የለብንም በማለት ስብከታቸውን የቀጠሉት ቅዱስነታቸው፣ የፍርድ ቀን በሚመጣበት ወቅት ጌታን እየተመለከት ነው፣ ጌታ ሆይ ብዙ ኃጢአት ሰርቻለሁ፣ ነገር ግን በአንጻሩ ታማኝ ለመሆንም ሞክሬ ነበር ብንለው፣ ጌታችን መልካም በመሆኑ ይህንን ምክር ይሰጠናል። እኔም የሕይወትን አክሊል አጎናጽፋችኋለሁ ይላል ጌታ ካሉ በኋላ፣ በዚህ ዐይነት ታማኝነት በምንጓዝበት ወቅት ሁሉ ሞትን አንፈራም፣ ስንሞትም የመጨረሻ ፍርድ አያስፈራንም በማለት ስብከታቸውን አጠናቀዋል። በቅዱስ ሳለው
በቫቲካን የዮሴፍ ራትሲንገር ቤኔዲክቱስ 16ኛ ማኅበር የተዘጋጀ የሥነ ሰብዕና አድማስ መጨረሻ ትኩረት የሰጠ 6ኛ ዓለም አቀፍ ጉባኤ ነገና ከነገ ወዲያ እዚህ ሮም ውስጥ በሚገኘው የቅዱስ መስቀል ዩኒቨርሲቲ እንደሚካሄድ በቫቲካን የተሰጠ መግለጫ አስታውቋል። በዚሁ የቫቲካን መግለጫ መሠረት አብይ ጉባኤ እስካቶሎጂ የሥነ ሰብ እና የአድማስ መጨረሻ ከስር መሠረቱ ያጠናልና ይመራመራል። በዚሁ በሮም ቅዱስ መስቀል ዩኒቨርሲቲ ለሁለት ቀናት የሚካሄደው ዓለም አቀፍ ጉባኤ የቅዱስ መጽሐፍ የሥነ መለኮትና ሌሎች ምሁራን ተሳታፊ እንደሚሆኑ የዮሴፍ ራትሲንገር ማኅበር ጠቅሶ የቫቲካን መግለጫ አስገንዝቧል። በዚሁ ጉባኤ ተሳታፊ ከሚሆኑ በከፊል የሮም ራቢን ሪካርዶ ዲሴኝ፣ የኢየሩሳሌም ራቢን ሞሼ ኢደል እንደሚገኙባቸው መግለጫው አክሎ አመልክተዋል። በቫቲካን ዮሴፍ ራትሲንገር ማለት ቤኔዲክቱስ 16ኛ ማኅበር የአስተዳደር ምክር ቤት ፕሬዚደንት አባ ፌዴሪኮ ሎምባርዲ ማኅበሩ ከሥነ መለኮት የጥናት ድርጅቶች ከካቶሊካውያን የሳይንስ ዩኒቨርሲቲዎች ጋር በመተባበር እንደሚሠራ ጠቁመው፣ የቀድሞው ርዕሰ ሊቃነ ጳጳሳት ቤኔዲክቱስ ማለት ዮሴፍ ራትሲንገር የዩኒቨርሲቲ አስተማሪ በነበሩበት እንዲሁም በቅድስት መንበር የአንቀጽ ሃይማኖት የበላይ ኃላፊ በነበርበት ጊዜ የሥነ ሰብዕና አድማስ መጨረሻ ጥናት በጥልቅ ማካሄዳቸውና ጥናቱ አሁንም ቀጣይ እንደሆነ ገልጠዋል። በማያያዝ የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ መንበረ ቅዱስ ጴጥሮስ በገዛ ፈቃዳቸውና ፍላጎታቸው ከመተዋቸው በፊት ስፔሳልቪ በተስፋ ድነናል ሰይመው በአስተላለፉት ሐዋርያው መልእክት ክርስቲያናዊ ተስፋና ዘለዓለማዊ ሕይወት ትኩረት ሰጥተው ለንባብ ማብቃታቸው የዮሴፍ ራትሲንገር የምርምር ማዕከል አስተዳደር ምክር ቤት ፕሬዝደንት አባ ፌዴሪኮ ሎምባርዲ አስገንዝበዋል። አባ ፌዴሪኮ ሎምባርዲ የሰጡት መግለጫ በማያያዝ ነገና ከነገ ወዲያ እዚህ ሮም ውስጥ በሚገኘው የቅዱስ መስቀል ዩኒቨርሲቲ የሚሰበሰቡ ምሁራን እስካቶሎጂ ማለት የሰው ሕይወትና ታሪክ መጨረሻ፣ ሕልፈትና ፍርድ ትኩረት በሰጡ መሪ ሐሳቦች ይወያያሉ ብለዋል። ምርምሩና ጥናቱ አዲስና ብሉይ ኪዳን ተንተርሶ እንዲሁም የሥነ መለኮት ጠቢብ የዮሴፍ ራትሲንገር ማለት ቤኔዲክቱስ 16ኛ ሐሳብ ተደግፎ እንደሚከናወን አባ ፌዴሪኮ ሎምባርዲ አክለው አስታውቋል።
የአውሮፓን አቆጣጠር ባለፈው ታህሳስ 8 ቀን 2015 ዓመተ ምህረት በቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ ታውጆ በይፋ ተጀምሮ እንደ አውሮፓን አቆጣጠር ህዳር 20 ቀን 2016 ዓመተ ምህረት በላቲን ስርዓት መጽሐፈ ግጻዊ ዓመታዊ በዓለ ክርስቶስ ዘነጉስ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮ በአጽረ ቅዱስ ጴጥሮስ ባሳረጉት መስዋዕተ ቅዳሴ የተጠናቀቀው ልዩ የምህረት ዓመት በማስመልከት ምህረትና አሳር በሚል ርዕስ የደረሱት ሐዋርያዊ መልእክት እንደ አውሮፓን አቆጣጠር ህዳር 21 ቀን 2016 ዓመተ ምህረት በይፋ ለንባብ በቅተዋል። ሐዋርያዊው መልእክቱ ሁሉም ካህናት ጽንስ የማስወረድ ኃጢአት የመፍታት ስልጣን አላቸው የሚል የምህረት ልዑካን ቀጣይ አገልግሎት በማስከተል በሶስተኛ ደረጃ በተለያየ ምክንያት በቅዱስ ፒዮስ 10ኛ የወንድምነት ማህበረሰብ ካህናት የሚሰጠው ምስጢረ ንስሐ ቅቡል የሚል በመጨረሻም ዓለም አቀፍ የድሆች ቀን ቅዋሜ በተሰኙት አራት መሠረታውያን ሐሳብ ላይ ያተኮረ መሆኑ ሐዋርያዊ መልእክቱን ለንባብ ለማብቃት በተሰጠው መግለጫ ተብራርተዋል። የሐዋርያዊ መልእክቱ ጽማሬ ሐሳብ እንደሚከተለው ነው። አሳርና የምህረት ግንኙነት ቅዱስ አባታችን በዮሐንስ ወንጌል ምዕራፍ 8 ከቁጥር 1 እስከ 11 ተመልክቶ የሚገኘው ኢየሱስ ከመንዝራይቱ ሴት ጋር መገናኘት የሚያወሳው ታሪክ በተለይ ደግሞ ይህ ግንኙነት የምህረት ዓመት ምስል እንዲሆን ቅዱስ አጎስጢኖስ ይህንን ወንጌላዊ መልእክት በአሳርና በምህረት መካከል ያለ ግንኙነት ብሎ እየሰጠው ሲያሜ የሐዋርያዊ መልእክቱ ዋና ርዕስና መሪ ሐሳብ በማድረግ በዚህ ወንጌላዊ ቃል ዘንድ የኃጢአትና የፍርድ መገናኘት ሳይሆን የአንዲት ኃጢአተኛ ሴት መገኘት የሚያበክር መሆኑ በተለያየ መልኩ ይተነትኑታል። ጸሐፍትና ፈሪሳውያን በኢየሱስ ፊት አንዲት በዝሙት የተያዘችውን ሴት በማምጣት መምህር ሆይ ይህች ሴት ስታመነዝር አግኝተን ያዝናት፣ እንደዚችም ያለችው በድንጋይ ትወገር ዘንድ ሙሴ በኦሪት አዘዘን፣ እንግዲህ አንተ ስለ እርሷ ምን ትላለህን? በማለት አድቢና ተንኮለኛ ጥያቄ ያቀርቡለታል። ኢየሱስ ግን የዚያ የሙሴ ሕግ ትኩረቱና ዓላማው ወደሚገልጠው አናስር በመመለስ የሕግ ማዕከል ፍርድ ሳይሆን እግዚአብሔር ከሁሉም በላይ ያንን በእያንዳንዱ ሰው ውስጥ ያለው ሕቡዕ ፍላጎቱን ከሁሉም ነገር በላይ ቅድሚያ የሚሰጠውን በማስተዋል ልብን የሚያነብ መሆን የሚገልጥ ሐሳብ ያመለክታል። ኢየሱስም እንደዚህ ያችን በዝሙት የተከሰሰችውን ሴት አይን አይኗን እያየ ልቧን አንበው ያንን ሌሎች ሊያስተውሉት የተሳናቸውን በውስጧ ያለው የምህረት የነጻነት ጥልቅ ፍላጎቷን ያስተውላል። ምንም እንኳ የኃጢአት ጫና ያለባት ቢሆንም ከዚህ ሰገር ትመለከትና ያንን ትኖረው የነበረውን ሕይወቷን የሚጻረር አዲስ ሕይወት ለመኖር በሚያበቃት ፍቅር ታወለች። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በዚህ በደረሱት ሐዋርያዊ መልእክት እግዚአብሔር ያ እንደ ተሳሳተ ታምኖ ተጸጽቶ በአዲስ መንፈስ ሕይወቱን አንድ ብሎ ለመጀመር ለሚሻና በእርሱ ለመታቀፍ ለሚመለስ ሁሉ የሚከለክል ምንም አይነት ሕግ የለም። በሕግ ላይ ብቻ መጽናት እምነትና መለኮታዊ ምህረትን ማርከስ ይሆናል። የአንድ ሕግ ቀዳሚ ክብሩ ምን መሆኑ በገላትያ ምዕራፍ 3 ቁጥር 24 በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያደርስ ሞግዚታችን ሆነ። እንዲሁም በአንደኛይቱ ጢሞቴዎስ ምዕራፍ 1 ቁጥር 5 የትእዛዝ ዓላማ ግን ከንጹሕ ልብ ከበጎ ሕሊና እንዲሁም ከእውነተኛ እምነት የሚገኝ ፍቅር ነው በሚል ሐሳብ ተመልክቶ ይገኛል። ስለዚህ ክርስቲያን የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነጻ የወጣ ነው። ይህንን ወንጌላዊ ሕዳሴ ለመኖር የተጠራ ነው። ምንም እንኳ በሕግ ላይ የጸና ፍትሐዊነት ጎልቶ እንዲታይ ቢፈለግም በዚያ ከመለኮታዊ ጸጋ የሚመነጨው ኃይል ላይ መታመን ያስፈልጋል የሚል ሐሳብ አካቶበታል። ከመካከላችን በእግዚአብሔር ምሕረት ፊት ቅድመ ሁነት የሚያኖር አንድም የለም። ምሕረቱ የዚያ ቅድመ ሁነት የማያኖር የሰማያዊ አባት ነጻ ተግባር ነው። በመሆኑም እግዚአብሔር በሙሉ ነጻነት በነፍስ ወከፍ ሰው ሕይወት ዘንድ ለመግባት ያለው ፍቃዱ በተቃዋሚነት ለመግጠም የማይቻል ብቻ ሳይሆን የሚሆንም አይደለም፣ አይቻለንም ክህሎትም የለንም። የሚምር የሚምር የሚለውጥ ተጨባጭ ምህረት የእግዚአብሔር የፍቅር ተግባር ነው። በዚህ በስነ እደ ጥበብ የበላይነት ስር በሚገኘው ዓለም የተለያዩ ቀቢጸ ተስፋ የሚያመነጭ ትካዜ የሚባዛበት ነው የሚመስለው። ስለዚህ ያንን አፍታዊ ደስታ ቃል የሚገባልንን ሰው ሰራሽ ገነት የሚያቀርብ ምትሃት የሚገስጹ የእውነተኛ ተስፋና ደስታ መስካሪያን ያስፈልጋሉ። የተትረፈረፈ ጸጋ የታደልንበት ያንን የጌታ ፈዋሹ ፍቅሩና ምህረቱ ወደ መላ ዓለም ያፈሰሰበት መልካም አየር የሰረጸበት በጋለ ስሜት የተኖረበት ዓመት ማሳለፋችን ቅዱስ አባታችን ርዕሰ ሊቃነ ጳጳሳት በሐዋርያዊ መልእክታቸው አስታውሰው አሁን የሚያስፈልገው ታዲያ ያንን የድህነት ወንጌል ወደ ሁሉም ማድረስና ያንን የምንከተለው አዲስ ዱካ ለሚያመለክተው መንፈስ ቅዱስ ታዛዥ በመሆን መንገዱን መከተል ይሆናል። በመስዋዕተ ቅዳሴና በቃለ እግዚአብሔር ሊቱርጊያዊ ሂደት የምህረት ማዕከልነት እንዲስተዋል የሚያደርግ መርሃ ግብር በሊቱርጊያ ዓመት የእግዚአብሔር ቃል በጥልቀት የሚጠናበት እሁድ እንዲለይ በማሳሰብ ኃላፊነቱንም ለአዲስ አስወተ ወንጌል ተንከባካቢ ጳጳሳው ምክር ቤት መስጠታቸው አስታውቀዋል። ቅዱስነታቸው በአስታራቂው ቅዱስ ምስጢር ላይ በማተኮር የእርቅ ምስጢር በቤተ ክርስቲያን ሕይወት ውስጥ ያለው ማዕከልነት ጠቅሰው ይህ ደግሞ ዳግም ልጆቹ የሚያደርገን ጸጋ ሊጸግወን በሚመጣው አብ እቅፍ ውስጥ እንዳለን ሊሰማን የሚያደርግ ምስጢር መሆኑ አብራርተው ካህን የኃጢአት ከበድ ግድ ሳይለው በማስተናገድ የአብ የዋህነት መስካሪ እንዲሆንና ስለ ተፈጽመው ኃጢአት የሚናዘዘውን ሰው የሚያግዝ የግብረ ገብ ትእዛዞች በግልጽነት የሚያቀርብ ምእመናንን በጸጸታቸው ጉዞ በመሸኘት በትዕግስት በመመልከት የእያንዳንዱ ተናዛዥ ጉዳይ የሚያመዛዝን አስተዋይና አርቆ የሚመለከት የአብ ምህረት በማቅረብ ረገድ ለጋስ እንዲሆን አደራ ይላሉ። ልክ እንደ ኢየሱስ በዚያች አመንዝራይቷ ፊት ከኮነኔና ሞት ሊያድናት ጽሞና እንደመረጠ ሁሉ ካህንም እንደ እርሱ የነፍስ ወከፍ ኃጢአተኛ መጸጸትን በአጠቃላይ ሰብአዊ ሁነት የሚመለከት ይሁን። እርሱም ሰው ነው። ኃጢአተኛ ቢሆንም የምህረት መሳሪያ መሆኑ አስተውሎ በመናዘዣ ስፍራ ለጋስ ርኅሩህ ልብ ይዞ መቅረብ ይኖርበታል። ስለዚህ የንስሐ ምስጢር በሙላት ዓለምን መፈረቃ ጌታን በመኖር በዚሁ አገልግሎት አለገደብ የእርቅ ምስጢር በመስራቱ ረገድ ተግቶ ሊገኝ የተጠራ ነው ይላሉ። በዚህ ልዩ የምህረት ዓመት ቤተ ክርስቲያን በምህረት ልዑካን በኩል የምህረት ዓመት እንደ ተጨባጭ የምህረት ጸጋ ተግባር ቀጣይነት ያለው ሕያውና ፍቱን መሆኑ ከዚያ ልዩ የምህረት ዓመት ማዶ የሚዘልቅ ጸጋዊ ተመክሮ አረጋግጣለች። ስለዚህ የዚህ እጹብ ድንቅ የሆነውን የምህረት ተልእኮ እንድንኖር የሚያስችል መንገድ አስተውላ በመለየት በዚያ የአዲስ አስወቶ ወንጌል በሚያነቃቃው ጳጳሳው ምክር ቤት በኩል በሊቱርጊያው ዓመት የዚህ ቀጣይ ጸጋ የሚስተዋልበት የሚስተነተንበት ቀን እንዲለይ ኃላፊነትም ሰጥተዋል። በእርቅና በእግዚአብሔር ምህረት ላይ ሳንካ ሊያቆም የሚችል አንድም የለም። የጌታ ምህረት የሚገድብ ማንም የለም። ስለዚህ ቅዱስ አባታችን ይህንን ሐሳብ መሰረት በማድረግ ሁሉም ካህናት ጽንስ የማስወረዱን ኃጢአት የመፍታት ሥልጣን አላቸው በማለት በምህረት ዓመት ሰጥተውት የነበረው ሥልጣን ቀጣይ ይሁን ብለው፣ ይህ ሲባል ግን በእርግጥ ጽንስ ማስወረድ የንጹሐን ሕይወት የሚቀጭ በመሆኑ ትልቅ ኃጢአት አይደለም ለማለት አለመሆኑ አበክረው፣ ሆኖም በተመሳሳይ መልኩ በልቡ የተጸጸተ ከጌታ ጋር ለመታረቅ ለሚሻ የእግዚአብሔር ምህረት እንዳይደርሰው የሚያደርግ ምንም አይነት ኃጢአት አይኖርም እንላለን። ያንን የኩላይት ቤተ ክርስቲያን አህድነትን በማስተዋልና በእነዚያ የቅዱስ ፒዮስ አስረኛ የወንድምነት ማኅበረ ካህናት ባላቸው መልካም ፍቃድ በመታመን በተለያየ ምክንያት በዚያ ማኅበረሰብ ካህናት በሚያሳርጉት መሥዋዕተ ቅዳሴና በሚሰሩት ምስጢረ ንስሐ የምህረት ጸጋ የሚቀበሉት ምእመናን የሚሰጣቸው ስርየተ ኃጢአት ቅቡል መሆኑ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮ በሐዋርያዊ መልእክታቸው ዘንድ አስምረውበታል። ቅዱስ አባታችን በዚህ ሐዋረ መልእክታቸው አማካኝነት ሐሳባቸው ወደዚያች በችግር ላይ ወደምትገኘው ቤተሰብ በማቅናት ማንኛውም ሰብአዊ ችግር ሁሉ በዚያ በማይታክተው በእግዚአብሔር ፍቅር እንዲስተዋልና እንዲሸኝ አደራ ብለው ካህናት ማንንም እንዳይነጠል ለብቻው እንዳይተው በማንኛውም አይነት ችግር ውስጥም ይገኝ በመህረት ተግባር ህዝበ እግዚአብሔር ንቁ ተሳታፊ እንዲሆን ለማድረግ የሚያስችል ጥንቆቅ አርቆ ሐሳቢ መንፈሳዊነት አማካኝነትም እንዲስተዋል ያሳስባሉ። ልዩ የመህረት አመት ተጠናቋል። ቅዱስ በርም ተዘግቷል። ይሁን እንጂ የልባችን የመህረት ቅዱስ በር ክፍት ነው። ስለዚህ እግዚአብሔር በፊታችን ዝቅ ብሎ ሊማግበን ይገኛል። ከዚህ የምንማረው እኛም በተራችን በወንድሞቻችን በተለይ ደግሞ በደህነትና በስቃይ ውስጥ በሚገኙት ፊት ዝቅ ማለትን ነው። ደሆችን መርሳት አይገባንም። ይህንን መሰረት በማድረግም ቅዱስነታቸው በላቲን ባህረ ሐሳብ በተራው የሉጥርጊያ 33ኛው እሁድ ዓለም አቀፍ የደሆች ቀን ተብሎ እንዲታሰብ ወስነዋል። ሰውነቱ በቁስል የተወረረ አልአዛር በቤታችን ደጃፍ እስካለ ድረስ በዓለም ፍትህም ይሁን ማህበራዊ ሰላም እውን ይሆናል ብሎ ማሰብ የዋህነት ነው። ቅዱስ አባታችን ሐዋርያ መልእክታቸውን ጊዜው በገንቢ የፈጠራ ክህሎት የተሸኘ ምህረት አስፈላጊነት አለው የሚል ነው። ይህንን በተራና ባልተወሳሰበ በተጨባጭ ዕለታዊ ሕይወታችን የሰናይና የየዋህነት ምልክት አማካኝነት ገዛ ራሳቸውን የመከላከል አቅምና በቃቱ የሌላቸው በብቸኝነት ሕይወት ለተጠቁት ለተገፉት ለገዛ ራሳቸው ለተተውት ሕይወት ለመስጠት የሚያስችል በገንቢ የፈጠራ ክህሎት የሚሸኝ ምህረት ያማከለ የባህል አብዮት መረጋጋት ያለው አስፈላጊነት በማሳሰብ ይደመድማሉ።
በምዕራብ ምስራቃዊ አፍሪካ የሩዋንዳ ብፁዓን ጳጳሳት ያለፈው እሁድ የተዘጋ የምህረት ዓመት ታሳቢ በማድረግ ለሀገሪቱ ሀገረ ስብከቶች ተዘዋዋሪ መልእክት ማስተላለፋቸው ከርዕሰ ከተማ ኪጋሊ የደረሰ ዜና ያመለክታል። የሩዋንዳ ካቶሊካውያን ብፁዓን ጳጳሳት ያስተላለፉት መልእክት በገርጎሪዮስ የዘመን አቆጣጠር በ1994 ሀገሪቱ ውስጥ የተፈጸመው የሕዝቦች ጭፍጨፋ አብይ ኃጢአት ከእግዚአብሔር ምሕረት የሚጠይቅ መሆኑ ዜናው አክሎ ገልጠዋል። ቅዱስ ዓመቱ በማሰብ ሀገሪቱ ውስጥ የተፈጸሙ እና የሚፈጸሙ በደሎች በተለይ በ1994 እንደ አውሮፓውያን አቆጣጠር የተፈጸመው አሰቃቂ ጅምላዊ ጭፍጨፋ መነሳት ያለበት ታሪካዊ ቁስል መሆኑ የሩዋንዳ ረኪበ ጳጳሳት ሊቀመንበር ብፁዕ አቡነ ፊሊፕ ሩካምባ መግለጫ መስጠታቸው ተነግረዋል። መልእክቱ የሩዋንዳ ክርስቲያኖች ሁሉ ለእርቅና ሰላም ለትብብርና እድገት በጋራ እንዲሰሩ የሚጠይቁ እንደሆነም ብፁዕ አቡነ ፊሊፕ ሩካምባ አክሎ መግለጣቸው ተመልክተዋል። በ2000 ዓመተ ምሕረት ከ16 ዓመታት በፊት በአውሮፓውያን አቆጣጠር የሩዋንዳ ካቶሊካዊት ቤተ ክርስቲያን በ1994 ለተፈጸመው ጅምላው ግድያ ይቅርታ ጠይቃ መኖርዋ የሚታወስ ነው። በዚሁ እንደ አውሮፓ አቆጣጠር 1994 ዓመተ ምህረት ሀገሪቱ ውስጥ በሁትና ቱትሲ ጎሳዎች መካከል በተካሄደው ግጭት ሰቢያ ከ885,000 በላይ በግፍ መገደሉ አይዘነጋም።
አቶ አቤል ሙሴ በኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት የቤተሰብና ምዕመናን ክፍል ኃላፊ፣ በመጀመሪያ ለዚሁ ቃለ ምልልስ ዝግጁ በመሆኑ አመሰግኖታለሁ እና በአሁኑ ወቅት የቤተሰብና ምዕመናን ሁኔታ ምን ይመስላል?
አመሰግናለሁ። ይህንን ጥያቄ ለመመለስ ቤተሰብን በተመለከተ ጠቅላላ ባለመልኩ ለመግለጽ ወዳለው ቤተሰብ አንድ ሀገር መሰረት ነው። ቤተሰብን ስናነሳ ቤተሰብ ልጆች አሉ። እነዛን ልጆች የመንከባከብ የማሳደግ ኃላፊነትን እንዲሸከሙ አሳልፈው የመስጠት የአንድ ቤተሰብ የአባትና የእናት ኃላፊነት ነው። ይህንኑ ቤተሰቦች በሚገባ ከተወጡ የአንድ ሀገር ቤተሰብ በሚገባ የታነጸ ይሆናል። ስለዚህ መጀመሪያ ደረጃ ቤተሰቦች ስንል አባትን፣ እናትን፣ ልጆችን በጋር የሚሉትን ሁሉ የሚያጠቃልል ነውና በዛ መልኩ አባት እናት በስራቸው ወይም ደግሞ ወልደው የሚያሳድጓቸውን ልጆች በሚገባ ተንከባክበው ካሳደጉ የነሱ ተረካቢ ይሆናሉ እና አንድን ቤተሰብ ደግሞ ከነሱ ወስደው ማሳደግ በመቻላቸው የአንድ ሀገር ተረካቢ ሊሆኑ ይችላሉ። በዚህ መሰረት የአንድ ሀገር ህልውና ሊወሰን የሚችለው በሚገባ ተመርተው ህይወታቸውን በሚመሩ ባልና ሚስት መካከል በሚፈጠር ግንኙነት በሚያሳድጓቸው ልጆች ላይ የተመሰረተ ይሆናል። በዚህ መሰረት ቤተሰቦች ስንል በኢትዮጵያ ውስጥ ያሉትን የኛን ሀገር ቤተሰቦች ስንመለከት ከሌሎች የዓለም ህዝቦች የተለዩ ናቸው ማለት አንችልም። ቤተሰብ ስንል ሌላ ሀገር ያለ ቤተሰብ በእኛም ሀገር አለ። ይህም ቤተሰብ ደግሞ ምናልባት በተለያየ መልኩ ሊለይ ይችላል። የአንዱ ሀገር በሀብት ቀድሞ ሊሄድ ይችላል፣ ሌላው በድህነት ሊለይ ይችላል። ስለዚህ የኛ ሀገር ቤተሰብን ስንመለከት ምናልባት የኑሮ ደረጃው ከፍና ዝቅ ሊል ይችላል። እንደየ ሁኔታው ሊወሰን የሚችል ነገር ነውና ስለዚህ ቤተሰብን ስንል ግን በድህነት ኖረ በሀብት ኖረ ቤተሰብ ቤተሰብ ነው። እግዚአብሔር በመጀመሪያ በፈጠረው በአዳምና በሔዋን በተጀመረው ብዙ ተባዙ ምድርን ሙሏት በሚል መልኩ በምድር ላይ የተቀናጀ በእግዚአብሔር ምሪት የሚመራ ኃላፊነት ወስዶ የሚኖር የአንድ ሀገር ማህበረሰብ ማለት ነው። ቤተሰብ ደግሞ ትንሿ ቤተክርስቲያን ተብላ ትመሰናለች። ይህም የቤተክርስቲያናችንን መሪህ ስንመለከት ቤተሰብን ትልቅ ቦታ ሰጠዋል። ቤተክርስቲያን ደግሞ ይህንን ኃላፊነት ቤተሰቦች እንዲወጡ አበክራ ታስተምራለች እና ቤተሰብ ስንል ልዩ ቦታ ልንሰጠው እንችላለን። ለምን? ክርስቲያናዊ ቤተሰብ ሁልጊዜ ኃላፊነት ሊሸከም የእግዚአብሔርን ቃል የሚቀበል ተቀብሎ ደግሞ የሚያስተላልፍ የሚያስተምር በሰዎች መካከል መልካሙን ዘር የሚዘራ የእግዚአብሔርን ቃል የሚያስተምር ደግሞ ህይወትም ደግሞ መኖር የሚችል ብለን ነው የምንወስደው። ለዚህም ነው የእኛ ቤተክርስቲያን ስለ ቤተሰብ ስታነሳ ልዩ ቦታ ሰጥታ ቤተሰብ በቤተክርስቲያን ውስጥ በዓለም ውስጥ ልዩ ምስክርት እንዳላቸው ብርሃን እንደሆኑ እርሾ እንደሆኑ በዓለም ውስጥ የልዩ የምስራች ቃል አብሳሪዎች ናቸው ብላ ስለምታስቀምጥ ያንን ተልእኮ ፈጻሚዎች ሆነን የምንቀበላቸውና ቤተሰብ ልዩ ትርጉምና ልዩ ስፍራ አለው ቤተሰባችን ማለት ነው።
ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።